የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ጠቅላይ ሚኒስትሩ በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበረምና እማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ በስልጣን ላይ ሰው ሲታሰር ማቀው እኔ እሳቸውን ነው ባይ ነኝ።
ራሱ ውሳኔ መስጠት ይችላሉ ወይ? እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የእሳቸው ከጠቅላይ ሚኒስትርነት ኑሮ ደግሞ ለመልቀቅ መወሰናቸው አንደኛ ለውጥ አያመጣም ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ አላም።
ከሁለቱ ጋዜጠኞች ከኢሳቱ ሲሳይ አጌና እና
ከሬዮ ፕሮግራም አዘጋጁ ከቅዱስ ጸጋዬ ጋር እንወያያለን።
ዛሬም በዘመናችን የምናየው ችግር ነው። በየቤተ ክርስቲያኑ የተለያየ ሸቀጥ በበሩ ላይ በመግቢያው ላይ ተደርድሮ ገበያ ሲካሄድ እናያለን። የእግዚአብሔር ቤት የገንዘብ መለዋወጫ የሸቀጥ መሸመቻ ሊሆን አይገባም።
የንጉሴ አክሊሉ እንግዳ ናቸው።
ሊቀ ሕሩያን በላይ መኮንን ይባላሉ።
ጉቦና ጉቦኛነት
በቤተ ምኩራብ መነሻነት
ንጉሴ ከምስልና ጋር አያይዘው የሰራው መሆኑ ነው አይደለም?
አዎ።
ዛሬም በሞት የተለዩን የሁለት ታዋቂ ሰዎችን ሕይወትና ሥራ እንዘከራለን። ከዓለም ዜና በኋላ
የዛሬው የካቲት 18 2010 የራዲዮ መጽሔት ዝግጅት ይጀመራል።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ዛሬ ወደ አዲስ አበባ ተመልሰው እንደገቡ ታወቀ። ዛሬም በነቀምት ከተማ ውጥረት እንዳለና በደምቢዶሎ ከተማ ተፈጥሮ በነበረው ግጭት ብዙ ሰዎች መቁሰላቸውና ሕይወት ማለፉም ይነገራል። መለስካቸው አምሃ ዝርዝሩ አለው።
በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ሕዝብ እንዳደረገላቸው በገለጹት ጥሪ ወደ ወለጋ ነቀምት ከተማ ያደረጉትን ጉዞ እንዲያቋርጡ በመገደዳቸው ዛሬ አዲስ አበባ ተመልሰው መግባታቸው ታወቀ። ዛሬ አመሻሹ ላይ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት ሌሊት ከአስር ሰዓት ጀምሮ ቡቴ ተብሎ ከሚጠራው ፍተሻ ጣቢያ ወደ አዲስ አበባ መመለስ ሲጀምሩት ከ12 ሰዓት እገታ በኋላ እንደነበረ አስታውሰዋል።
ከ12 ሰዓት ቆይታ በኋላ ከዛ ከቡቴ የፍተሻ ጣቢያ ከዛ ተመልሰን ወደ አዲስ አበባ ገባን።
ዛሬ ስንት ሰዓት አካባቢ ወደ አዲስ አበባ ገባችሁ?
ወደ 7:30 አካባቢ ነው አዲስ አበባ የደረስነው።
ከቀኑ 7 ሰዓት?
አዎ።
በመሀል ምንም የገጠማችሁ ነገር አልነበረም?
በመሀሉ ህዝቦች ነበሩ። ጌዶ ላይ እንትንም እንግዲህ ምግብም አላገኘንም። ጦማችን ነበር ትላንት የዋልነው። እንደዚሁም ጦማችን ስላደርን አንዳንድ እዚ ከሚያቃምሰን በስተቀር የህግብ እና የመኝታ አገልግሎትም አልነበረን። ጌዶ ላይ ህዝብ ተሰብስቦ ቁርስ አበሉን እና መስተንግዶ አደረጉልን። በዛው ቆይተን ነው የሰዓት የወሰደብን እንጂ በጊዜ እንገባ ነበር።
በነቀምት ከፍተኛ የሆነ ውጥረት አለ ይባላል። ስለዚህ የምታውቁት ነገር አለ እናንተ?
አልፎ አልፎ ተኩስ ዝም ብሎ የተኩስ ድምፅ ይሰማል ለሚሉን ሰዎች ይሄ ተኩስ ድምፅ ምንድን ነው ሲባል ለማስበርገግ ሆን ተብሎ የሚደረጉ ነገሮች ናቸው። የህዝብን ጸጥታ ለማንሳት ህዝብን ተረጋግቶ እንትን እንዳይል እዚህ ቦታ ችግር አለ ለማለት ለማሰኘት የሚደረጉ አይነት ነገሮች ናቸው። በህዝብ በኩል እኔ ክፋት ያለ ነገር ይደረጋል ብዬ የማምነው ነገር የለም እና አብዛኛው ህዝብ የሚናገረው ተኩስ ሁሉ ተደርጓል፣ ተኩስ ነበረ፣ እንዲህ እየተፈጠረ ነው እና ሆን ተብሎ የሚደረጉ ነገሮች ናቸው ነው የሚሉን።
ደምቢዶሎስ አሁን ስላለ ሁኔታ የምታውቁት ነገር አለ እናንተ?
ደምቢዶሎ በወሬ ነው እንግዲህ የሰማነው ከአንዳንድ እዛ ካሉ ነው አባሎቻችን እንደምንሰማው። በጣም የሚያሳዝን ከፍተኛ የሆነ የሰው ደም የፈሰሰበት ጉዳት የደረሰበት በትንሽ ነገር ማስታወቂያ በመለጠፍና አትለጥፋለ አትለጥፍም አንሳ በዚህ ሳቢያ የተነሳ ወደ 13 ሰው ቆስሏል። ቁስሉ ከፍተኛም ነው ወደ ሞት የደረሰ ነው የሚሉን። ከበዛ ውስጥ የሞቱ ሰዎች ምን ያህል እንደሆኑ በእርግጥ አላውቅም፣ ግን ቁስለቱ ከመከላከያ ኃይሉ 6 ሲሆን ከህዝቡ ወገን 7 ኦልሬዲ እንደቆሰለ ነው የተነገረኝ።
ወደ ነቀምት ከተማ ተጉዘው ከነበሩት የኦፌኮ አመራር አባላት መካከል ሊቀመንበሩ ዶክተር መረራ ጉዲና፣ ተቀዳሚ ምክትል ሊቀመንበሩ አቶ በቀለ ገርባ፣ ምክትል ሊቀመንበሩ አቶ ሙላቱ ገመቹ፣ አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና ሌሎችም ይገኙበታል። አቶ ሙላቱ ገመቹ ለቪኦኤ እንደገለጹት እነዚህ የኦፌኮ አመራር አባላትና ደጋፊዎቻቸው ወደ ነቀምት ከተማ እንዳይገቡ የተከለከሉት ከህዝብ ጋር በዚህን ወቅት ልትገናኙ አትችሉም በሚል ቀጭን ትዕዛዝ ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ የአካባቢው ዜና የአስቸኳይ ጊዜ አዋጁን በተመለከተ በያዘው አቋምና መግለጫውን ይፋ በማድረግ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለቪኦኤ ሲናገሩ አሁንም ቢሆን የአስቸኳይ ጊዜ ማወጁ አስፈላጊ ነው ብለን አናስብም ብለዋል። በኢትዮጵያ የአሜሪካን አምባሳደር ማይክል ሬይኖር ከውጭ ጉዳይ ሚኒስትር ባለሥልጣናት ጋር በነበራቸው ቆይታ ተናገሩት በሚል በአንድ የሀገር ውስጥ ጋዜጣ የተሰጠውን ዜናም የተሳሳተ ነው ብለዋል ቃል አቀባዩ ኒኮላስ ባርኔት። እኛ ከኢትዮጵያ ባለሥልጣናት ጋር እንዲህ በግል የምናደርጋቸውን ውይይቶችና የተንጸባረቁ ሐሳቦችን በተናጠል ይፋ የማድረግ ልምድ የለንም ብለዋል። ይህንን አስተያየት የሰጡትም የጋዜጣውን ዘገባ መነሻ በማድረግ መሆኑን ጠቁመዋል። በዚህ ላይ ከውጭ ጉዳይ ሚኒስቴር በማብራሪያ ጠይቀን ሙሉውን ዘገባ ነገ ለማቅረብ እንሞክራለን። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ የሀገሪቱን ፕሬዚደንትና ምክትል ፕሬዚደንት የሥራ ዘመን የሚመለከተውን አንቀጽ ከሕገ መንግሥቱ ውስጥ ለመሰረዝ ሐሳብ ማቅረቡን ኦፊሴላዊው ሺንዋ የዜና አገልግሎት ገለጸ። አሁን የሚሰራበት የሀገሪቱ ሕገ መንግሥት የፕሬዝደንትነት ዘመን ከሁለት አምስት ዓመት በላይ መሆን የለበትም ይላል። በሕገ መንግሥቱ ውስጥ ለውጥ ከተደረገ እንግዲህ ፕሬዝደንቱ ሺ ጂንፒንግ እንደ አውሮፓውያን ዘመን አቆጣጠር ከ2023 ዓ.ም በላይ በሥልጣን ላይ እንዲቆዩ ያስችላቸዋል ማለት ነው። ሺ ጂንፒንግ ሀገሪቱን በፕሬዝደንት መምራት የጀመሩት እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ.ም ጀምሮ መሆኑ ይታወቃል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመነጋገር በሯ ክፍት ነው ሲሉ የደቡብ ኮሪያ ባለሥልጣናት ተናግረዋል። ይህ የሆነው የፒዮንግያንግ የጠበኛነት ጠባይ ባለበት በአሁኑ ወቅት ነው። አስተያየቱ የተሰጠው በፕሬዝደንት ሙ ጁኢን እና በክረምቱ የኦሎምፒክ የሰሜን ኮሪያ ልዑካን ቡድን መካከል ግንኙነት በተደረገበት ጊዜ መሆኑን ከደቡብ ኮሪያው ፕሬዝደንታዊ ጽህፈት ቤት የወጣ መግለጫ ያስረዳል። በውይይቱ ወቅት ሁለቱም ወገኖች በኮሪያውያኖቹ መካከል ግንኙነቶቹ የመቀጠላቸውን ያህል በፒዮንግያንግና በዋሽንግተንም በተመሳሳይ መቀጠል እንደሚኖርባቸው ከስምምነት ደርሰዋል። በቅርቡ በሰሜን ኮሪያ ኦፊሴላዊ መገናኛ ብዙሃን ኬሲኤንኤ የተሰጠ መግለጫ የቅርብ ጊዜው የዩናይትድ ስቴትስ ማዕቀብ በሀገሪቱ ላይ ከታወጀ ጦርነት አይተናነስም ማለቱ ይታወቃል። በሶሪያ ሁሉም ተፋላሚ ወገኖች በሀገር ደረጃ በትንሹ ለ30 ቀናት ተግባራዊ የሚሆን ተኩስ አቁም እንዲያደርጉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት በሙሉ ድምፅ ውሳኔ አሳልፏል። የተኩስ አቁሙ በጉታም እንዲከበር ጠይቋል። በመጨረሻም ዓለም አቀፉ የኦሎምፒክስ ኮሚቴ አዲሱ የአድማሳችን ውድድር ሲል ያወደሰው የዘንድሮው የፒዮንግያንግ የክረምት ኦሎምፒክ የፒዮንግቻንግ ይቅርታ የክረምት ኦሎምፒክ ዛሬ በይፋ ተጠናቋል። የአይኦሲ ፕሬዚደንት ቶማስ ባህ በመዝጊያው ሥነ ሥርዓት ላይ ባደረጉት ንግግር በመክፈቻው ዕለት ሁለቱ ኮሪያዎች በአንድነት መሰለፋቸውን አወድሰው በዚች በፍንዳታ አፋፍ ላይ በምትገኝ ዓለማችን ስፖርት ሕዝቦችን ምን ያህል ማቀራረብ እንደሚችል አስመስክራችኋል ብለዋል። ሚስተር ባህ በመጨረሻም ቀጣዩን የ2022ቱን የክረምት ኦሊምፒክ ውድድሮች ለምታዘጋጀው ለቤይጂንግ ከተማ ከንቲባ የኦሎምፒክን ሰንደቅ ዓላማ አስረክበዋል። ዜናው በዚሁ አበቃ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ለወቅቱ ለዛሬ የመረጥናት ልዩ ግጥም ሳምንት ሁለት አፎት።
የኢትዮጵያን ሙዚቃ ጠንቅቆ ለማወቅ ብቁ መምህራንን ነው ቀርቦ መጠየቅ። የአገር ባህል ሙዚቃ የእድገት መጣ አንቺ ሆዬ ባቴ አምባሰል ትዝታ የሙዚቃው ጥበብ ምጭርና ጣይሙ በመላኩ ነበር የሚተረጎሙ እሱ በማለፉ ባይሞቱም ታመሙ ለመላኩ ክህሎት ለእውቀት ብቃቱ ጣቱ የቃኛቸው ክራሩ ዋሽንቱ ይመሰክራሉ ናቸው አንደበቱ ስንቱን ወጣት አድርገህ ክራር መቼ ደርዳሪ የአገር አፈር ተስቶህ ወንኬ ሞተማሪ መላኩ ነበረ ባለ ሁለት አፎት ሙያውን ለማውረስ የማያውቅ ስስት የመላኩ ሙያ መች በዚያ በቃ አምባሳደር ነበር ለኢትዮጵያ ሙዚቃ ደከመው መሰለኝ መረረው ስደቱ ሄደ ላይመለስ ወደ አስመርቱ ሄደ ላይመለስ ወደ አስመርቱ መጅማ
በመግቢያችን የሁለት ታዋቂ ሰዎችን ሞት በማሰብና
ስራዎቻቸውን በማውሳት ህይወታቸውን እናከብራለን ብለንም አልነበር?
ያደምጣችኋት ሁለት አፎት ግጥምም
ለሟቹ አርቲስት መላኩ ገላው የተቋጠረች ስትሆን
ገጣሚውም ታዋቂውና አንጋፋው አርቲስት ቀለም ወርቅ ደበበ ናቸው።
ያሁኑ አንቱታ ምንም ተቃውሞ የለኝም አሉላ።
አመሰግናለሁ አዲሱ። አሁን አንተም ተስማማ።
ትክክል ነው።
ጋዜጠኞችን ጠረጴዛ ዙሪያ አስቀምጠን ልናወያይ ነው።
አዎ፣ በወቅታዊ የኢትዮጵያ ጉዳይ ላይ አነጣጥረን ስናበቃ
ስልጣኔን በፈቃዴ ልልቀቅ ብለው ከጠየቁት ከቀድሞ ጠቅላይ ሚኒስትር የቀድሞ ልንላቸው ነው አቶ ኃይለ ማርያም ደሳለኝ ተነስተን
የአስቸኳይ ጊዜ አዋጁን አካተን
ሁኔታው ወዴት እያመራ ነው ትላላችሁ ብለን ልንጠይቃቸው ነው።
ለአገር ሰላም፣ ለሕዝብ አንድነትና መረጋጋት እናም
ለዲሞክራሲያዊ ስርዓት መሰረት መጣል
ጋዜጠኞች ምን ሚና መጫወት ይተበቅባቸዋል እንላቸውም ነው።
የኢሳቱን ሲሳይ ጌናንና
የሬዮት ፕሮግራም ዋና አዘጋጁን ቴዎድሮስ ጸጋዬን
አሁን የጠረጴዛ ዙሪያ ውይይታችን ልጀምር ነው።
እንግዲህ በወቅታዊ ጉዳዮች ላይ ነው የምናነጣጥረው። ጠቅላይ ሚኒስትር ኃይለ ማርያም የስልጣን መልቀቂያ ጥያቄ ሲያቀርቡ ከሰጧቸው ምክንያቶች አንዳንዶቹን ብናስታውስ አገሪቱ ውስጥ አለመረጋጋት መኖሩን፣ የእርስ በርስ ግጭቶች እየቀጠሉ መሄዳቸውን፣ በአጠቃላይ ሰላም መጥፋቱን አንስተዋል እና እሳቸው ስልጣን የሚለቁት የሰላማዊ ሽግግሩ ሂደት አካል ለመሆን ስለፈለጉ እንደሆነ ተጠቅሷል። ለመሆኑ አቶ ኃይለ ማርያም ለነዚህ ለተባሉ አገር ውስጥ ለተፈጠሩ ችግሮች ሰበብ ምክንያት ተደርገው ሊቆጠሩ ይችላሉ? እሳቸው ከስልጣን ቢለቁስ እነዚህ የሰጉባቸው ችግሮች ሊቀረፉ ወይም ሊወገዱ ይችላሉ ትላላችሁ? ቴዎድሮስ ካንተ መጀመር እንፈልጋለን።
በጣም አመሰግናለሁ ለውይይቱ በመጋያ ስለተጋበዝኩኝ። በመጀመሪያ ጠቅላይ ሚኒስትሩ የዚህ የነዚህ ችግሮች ሁሉ ምንጭ ነበሩ ብዬ ለማሰብ በጣም ያስቸግረኛል። ከዚህ በፊት በኢትዮጵያ ውስጥ የምናውቀው ሀሳባቸውን የገለጹ ሰዎች ሲታሰሩ እናውቃለን። በድብቅ እስር ቤቶች ወይም በቁም እስረኝነትም ሰዎች ይያዛሉ። በስልጣን ላይ ሰው ሲታሰር የማውቀው እኔ እሳቸውን ነው ባይ ነኝ። በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበረም። ይህም ከሌላ ሰው ምስክርነት የምንጠራበት ሳይሆን ራሳቸው በተለያየ አጋጣሚ የተናገሩት ነው። መረጃ አላገኝም፣ ውሳኔ ለመስጠት የሚያስፈልገኝ መረጃ የሚሰጠኝ የለም ሲሉ በራሱ በስርዓቱ ቴሌቪዥን በኩል ያደመጥነው ነገር ነው። እና የማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ እሳቸውም እንኳን ደስ አሉ ሊባሉ ይገባል ብዬ ነው የማስበው። ከልቤ ነው የምናገረው። እና የችግሩ ሰበብም አይመስሉኝም። እሳቸው በመልቀቃቸውም ደግሞ ችግሮቹ ይቃለላሉ ብዬ ለማሰብ እቸገራለሁ። የተለያዩ ፓርቲዎች ፍጭት መሀል ሲጎተቱ የነበሩ ሰበብም የነበረው አይመስለኝም። እሳቸው በመልቀቃቸውም ደግሞ ምክንያቱ
የሚለወጥም
ይቃልላል ብዬም አላምንም።
መልካም፣ ትንሽ ከፍ እንድናደርገው የቴዎድሮስ መልስ ጋብዟልና በዛ ደረጃ እንውሰደው። ፈገግ ማሰኘቱ ወደ ጨዋታ መመለሳችን አይደለም። አድማጮች በቁም ነገር የሚከታተሉት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ከኃላፊነት ጋር የሚመጡ ሀሳቦች ናቸው የሚስተናገዱበት። በስልጣን ላይ የታሰሩ ምሳሌ የመጀመሪያው ሰው አድርገው ይወስዷቸዋል። ቴዎድሮስ እንደተከታተልከው ሲሳይ ድንገተኛ ስልጣን ኃላፊነትም የተቀበሉ ቢሆን የአገሪቱን የመጨረሻ ስልጣን መንበር የተረከቡት ሰው ለአመታትም እዛ ላይ የቆዩ ሰው ናቸው። ከተጠያቂነት ጋር የሚታዩ ምናልባት የቴዎድሮስን ሀሳብ በቀጥታ ማምጣቱ ብዙ ሊያነጋግር ይችላል። በእርግጥ እስር ላይም ከሆኑ ይህን ያህል ጊዜ በፍቃደኝነት በአገሪቱ ትልቅ ስልጣን መንበር ላይ የቆዩ ናቸው። ዞሮ ዞሮ ለተፈጸሙ ነገሮች ከኃላፊነት መውጣት አይቻልም። ሌሎች በየቦታው የሚጠየቁት እንዳለ ሆነው ሲሳይ
ስለጋበዛችሁኝ አመሰግናለሁ። እንደተባለው እንግዲህ የአቶ ኃይለማርያም ከስልጣን መልቀቅ ምናልባት በዓለም አቀፍ መገናኛ ብዙሀንም አካባቢ ትልቅ ትኩረት የሳበ ጉዳይ ነው። ግን የትኩረት የመሳቡን የሚያህል ብዙዎቹ ለኢትዮጵያ ጉዳይ ባዕድ አይደሉም። የእሳቸው መልቀቅ ያን ያህል መሰረታዊ ነገር አለመሆኑን በሙሉ ስልጣንና አቅም ላይ ካለመሆናቸው ጋር ተያይዞ የመጣ ነገር ነው እና ስለዚህ የእሳቸው መልቀቅ መጀመሪያ ቴዎድሮስ ያነሳውን ነገር ተወሰነ ደረጃ የምጋራው ነው። ለምን በተለያየ መንገድ ራሳቸውን በአደባባይ እንደመሰከሩት መመሪያ እንኳን ባልተሟላ ወይም ባልተጠና መረጃ ላይ ተመርኩዘው ውሳኔ እንደሚሰጡም ያነሱበት ነገር አለ። ራሱ ውሳኔ መስጠት ይችላሉ ወይ? እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የእሳቸው ከጠቅላይ ሚኒስትርነት መውረድ ወይ ደግሞ ለመልቀቅ መወሰናቸው አንደኛ ለውጥ አያመጣም ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ አላም። ምናልባት ዓለም አቀፉ ማህበረሰብ ሰው ቀይረናል የሚል መልእክት ለማስተላለፍ፣ በሌላም በኩል በዚህ ፓርቲዎቹ መካከል ባለው መሳሳት እሳቸውን አንስተው ሌላ ሰው ለማስቀመጥም ፈልገው ሊሆን እንደሚችል እገምታለሁ። ቃሉ ያነሳው የተጠያቂነትን ጉዳይ በመጀመሪያ ደረጃ እኔ በህግ ሰውየው ይዘዝበትም አይዘዝበትም በህግ የተቀመጠ ኃላፊነት አለ። ስለዚህ ይህንንም ደግሞ ኃላፊነቱን እንደሚያስጠይቁ አውቆ አንድ ሰው ድርጊቱ ከመፈጸሙ በፊት ራሱን እስካላገለለ ድረስ በሂደቱ ተዋናይ ሆኖ እስከቆየ ይዘዝም አይዘዝም እኔ የህግ ባለሙያ ባልሆንም በግንደው በኮሚኒቴንስ የምረዳው ነገር ከተጠያቂነት ማምለጥ የሚችል አይመስለኝም።
የአስቸኳይ ጊዜ አዋጁም እንደ ወቅታዊ መታየት ይችላል። ብዙ በዓለም አቀፍ ደረጃ የአሜሪካ መንግስትን ጨምሮ የተቃወመ ቢሆንም መንግስት ግን ወደ ሰላም ለመሄድ ያበቃኛል፣ ይረዳኛል፣ ያስችለኛል ብሎ ነው የደነገገውና ይሄ በእርግጥ ብዙ ህዝብ የሚናፍቀውን የሰላም ወይም ሰላማዊ ሽግግር ሊያመጣ የሚችል ውሳኔ ተደርጎ መታየት ይቻላል። ሲሳይ በዛው ቀጥልና ወደ ቴዲ እንሄዳለን።
እንግዲህ ሰላማዊ መፍትሄ ማምጣት የሚለው ነገር በማን አይነ ነው? ሰላምስ ምንድን ነው የሚለውን ነገር ነው መመለስ ያለብን። ከአንድ አመት ያልበለጠ ጊዜ ነው የአስቸኳይ ጊዜ አዋጅ ከታወጀ በኋላ በኢትዮጵያ ውስጥ ምንድን ያየ ነው? በአንድ ቤት ውስጥ ሶስት ልጅ ወንድማማቾች እስኪገደሉ ድረስ የደረሰበትን ታሪክ እናስታውሳለን። ይህም በቮይስ ኦፍ አሜሪካ ላይ ቀርቦ ሁላችንም የሰማ ነው እና ሰላም ለማን ሰላምስ ምንድን ነው የሚለውን ነገር ለሚመልስ ሰው ሰላም በእንደዚህ መልክ ይመጣል ብዬም አላምንም። በተግባርም ደግሞ ሰላም እንደማይመጣ አይተናል። የአስቸኳይ ጊዜ አዋጁ በእርግጥ ሰላምስ የሚያመጣ ነው ወይ? የሰው ልጅን የተፈጥሮ መብት ገድቦ ራሳቸው በህገ መንግስቱ ላይ የጻፉትን ነገር ሁሉ ሰው ተግባራዊ እንዳያደርግ ማዕቀብ ተጥሎ እንደምንስ ነው ሰላም የሚመጣው? በጣም እንደ አንዳንድ ነገሮችን ከአስቸኳይ ጊዜ አዋጁ ላይ ከተነሱ ነገሮችን አንስቶ ሰው ራሱ ምን ማለት እንደሆነ ሊገነዘብ ይችላል። ስራ መቅረት ወይ ደግሞ የሳያስፈቅዱ ስራ መቅረት ራሱ የአስቸኳይ ጊዜ አዋጁን እንደመተላለፍ የሚቆጠርበት፣ የትራንስፖርት ታሪፍ መጨመር እንዳስቸኳይ ጊዜ አዋጁን እንደመጣስ የሚቆጠርበት ሁኔታ ባለበት ከምንም በላይ ደግሞ ሰዎች በፋት እንዳት ይገደበት ተጣረበት አካባቢ ላይ እንቅስቃሴ ሲያደርጉ ይገኙ እርምጃ ሊወሰድባቸው ማለትም ማንም የታጠቀ ሰው ሰዎችን እስከ መግደል ስልጣን በተሰጠበት ሁኔታ ሰላም መንግስት የሚለውን ነገር ሰው መመለስ ያለበት እና በዚህ አዋጅ እኔ ሰላም መምጣት አይችልም ነገሩን ደግሞ ከማባባስ ውጭ ወደ መፍትሄ የሚወስደን አይመስል።
አንተም የበኩልህን ሲሳይ ያላነሳው ነጥብ ካለ?
በመሰረቱ አሁን ያለውን ተቃውሞ ነው የምረዳው። ከአፈና የተወለደ ምሬት ነው ብዬ ነው ማስበው። ስለዚህ በአፈና የተወለደ ወይ በመብት ማጣት፣ በፍትህ ማጣት፣ በኢኮኖሚያዊ እና ማህበራዊ ፍትህ ማጣት እና በፖለቲካዊ ምህዳር መጥበብ እና መጥፋት ምክንያት የመጣን ችግር መልሶ ያንን ነገር በመድገም ማስቆም ይቻላል ወይ የሚል ጥያቄ አለኝ። ምናልባት እንግዲህ የሚመስለኝ የፖለቲካ እስረኞች በተፈቱ ሁሉም አይደለም የተፈቱት፣ ግን አሁንም ከዛ የሚበልጡ ሰዎች በእስር ቤት በተለያዩ የፖለቲካ ምክንያቶች መታሰራቸው እርግጥ ነው እና እነዛ ባሉበት ሁኔታ ይሄ በተደረገ ማግስት የአስቸኳይ ጊዜ አዋጁ የታወጀበትን ምክንያት ስረዳው በጣም ተስፈኛ የሆነ እይታ ሊሆን ይችላል። ከጥንካሬ የመደራደር ፍላጎት የሆን ወይ ብዬ አስባለሁ። ግን አስቸኳይ ጊዜ አዋጅ መፍትሄ ይሆናል ብዬ ማሰብ በጣም ያስቸግረኛል። ምክንያቱም ከዚህ በፊትም መፍትሄ አልነበረም። የፖለቲካ ሪፎርም፣ የፖለቲካ ምህዳሩን የማስፋት ከፖለቲካ ሌሎች ተዋንያን ጋር የመነጋገር የሲቪክ ማህበራት እንዲቋቋሙም ሆነ ሌሎች ህግጋትን የማሻሻል ምንም አይነት ሙከራ ባለመደረጉ የአስቸኳይ ጊዜ አዋጁ በመደረጉ ብቻ የሀገሪቱ ችግር ይፈታል ብለው ያስቡ ይመስል አዋጁ በተነሳ በጥቂት ጊዜ ውስጥ መልሶ ወደነበረበት ችግር ነው የሄደው። ስለዚህ አገሩ በንድፈ ሀሳብ ሳይሆን በተግባር የአስቸኳይ ጊዜ አዋጅ የነገሮች መፍትሄ እንደማይሆን አይቷል ብዬ አስባለሁ።
አድማጮች፣ የአሜሪካ ድምጽ ራዲዮ በየ15 ቀኑ የሚያቀርበውን የራዲዮ መጽሔት ነው የምትከታተሉት። የምንወያየው ሁለት ጋዜጠኞችን ይዘን ነው። ሲሳይ አጌና ከኢሳት፣ ቴዎድሮስ ጸጋዬ ከሪዮት ፕሮግራም። ቆየት ብለን እንመለሳ ሁለተኛውን ክፍል ውይይት ይዘን። ከዚህ ዓለም በሞት ቢለዩም ታሪካቸው የማይሞት ሰዎች አሉ።
ስማቸው ከመቃብር በላይ የሚውል እንደሚባለው
ታዋቂው የፖለቲካ ሳይንስ ሊቁ ዶክተር ንጉሴ አየለና
አንጋፋው የሙዚቃ አዋቂ አርቲስት መላኩ ገላው
ሁለቱም ባለፈው ሳምንት ነው በሞት የተለዩን።
ዶክተር ንጉሴ አየለን ፕሮፌሰር ጌታቸው ኃይሌና ዶክተር አክሊሉ ሀብቴ፣
አርቲስት መላኩን ደግሞ ከአንጋፋው ባለሙያ ከቀለም ወርቅ ግጥም በተጨማሪ
በሕይወት ዘመኑ መኖሪያ ቤቱ ሄደን ካደረግነው ውይይት ባጭሩና
አስከሬኑን ይዛ ከቤተሰቡ ጋር ወደ ኢትዮጵያ የሄደችው ትልቋ ልጁ ወይዘሮ በተለይም መላኩ
ስለ ቀብሩ ሁኔታ የነገረችንን አካተን እናቀርባለን።
በቅድሚያ አመሰግናለሁ ፕሮፌሰር ጌታቸው ኃይሌ። ዶክተር ንጉሴ አየለ የፖለቲካ ሳይንስ ሊቁ ኢትዮጵያዊ አርፈዋል። በቅርብ ከሚያውቋቸው ሰዎች አንዱ እርስዎ ኖትና የበኩሎን ቢነግሩኝ ብዬ ነው።
በእውነቱ የዶክተር ንጉሴ እረፍት የኔም ሀዘን ነው። ዶክተር ንጉሴ አሜሪካን ሀገር ካስተዋወቁኝ ሰዎች አንዱ ነው። እንዲያውም እሱ የመጀመሪያው ነው። አሜሪካን ሀገር ተማሪ በነበረበት ጊዜ ነው የማውቀው። በኋላም አዲስ አበባ ዩኒቨርሲቲ ከተቀጠረ በኋላ ለብዙ ዘመናት አብረን ሰርተናል። በመምህራኑ መሀል የታወቀ ሰው ነበረ። እውቀቱም የተማረባቸው ዩኒቨርሲቲዎች ይዞት የመጣው እውቀት በፖለቲካል አናሊሲስ ትንተና ከሌሎቻችን የበለጠ መሰረት ያለው ነበረ። ብዙዎቻችን በሀገር ወዳድነት በሀገርን ታሪክ በማወቅ እንናገራለን። ዶክተር ንጉሴ ግን ደግሞ ከፈላስፋዎቹ ጀምሮ የፖለቲካ አካሄድ እንዴት እንደሆነ ስለሚያውቀው የሚጠቅመን ነበረ። በውይይታችን ላይ ለሀገርም ትልቅ ቅርስ ነበረ። የሀገር ወዳድነቱን ብዙዎች የሚመሰክሩት ነው። በእውነቱ ሀዘኑ የኔም ጭምር ነው። ለወይዘሮ ምህረት፣ ለሶስና እና ለልጆቹ ሁሉ ሀዘኔን ለመግለጽ እድል ስለሰጠኝ በጣም አመሰግናለሁ። ትውልዳችን የአንድ ትውልድ ስለሆን እና ቁጥራችንም ያው እየቀነሰ መሄዱ ነው፣ ያን ሁሉ ያስታውሰናል አንድ ሰው ከመሀላችን ሲለይ።
እግዚአብሔር እርስዎንም ሌላ ወዳጅ ዘመድንም ቤተሰብንም ያጽና እላለሁ። እግዚአብሔር ይስጥልኝ ፕሮፌሰር።
እግዚአብሔር ይስጥልኝ፣ አመሰግናለሁ።
ዶክተር አክሊሉ ሀብቴም ዶክተር ንጉሴን ያስታውሷቸዋል።
ዶክተር ንጉሴ በዚህ በዘመናዊው ትምህርት ከተመረቁት እና አገልግሎት ለሀገር ከሰጡት ወጣት አንዱ ናቸው። ዶክተር ንጉሴ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መጀመሪያ በቋንቋ በኋላ በፖለቲካል ሳይንስ ትምህርት ዶክተሬት ዲግሪያቸውን አግኝተዋል። ከዚያም ተመልሰው ፖለቲካል ሳይንስ የዲፓርትሜንቱ ኃላፊ የመጀመሪያው ኢትዮጵያዊ በመሆን የታወቁ ናቸው። በጣም አገራቸውን የሚወዱ ናቸው። እኔ እንደማውቀው ዶክተር ንጉሴ ህይወት ከመጨረሻው ድረስ የሀገር ነገር ይቆጨው ነበር። ልጆቹን ይወዳል፣ ቤተሰቡን ይወዳል። በእኔ በኩል እንደ ታናሽ ወንድሜ ነው የማየው። እኔ ዩኒቨርሲቲ በነበርኩ ጊዜ የፖለቲካል ሳይንስ አስተማሪም በኋላም ደግሞ የዲፓርትሜንቱ ኃላፊ ሆኖ አገልግሏል። ሌላው ደግሞ በፖለቲካል ሳይንስ በቲዮሪ ብቻ የማስተማር ነገር ሳይሆን በዲፕሎማትም ሆኖ በአገልግሎበታል፣ አገሩን አገልግሏል። እንዲህ ያለ እድል የምናገኝ ጥቂቶች ነን። በዛ በተማርነው ትምህርት በፕራክቲካል በሆነ በኩልም አገልግልም እድል ብዙ ጊዜ ማግኘት እድል አይገኝም እና ዶክተር ንጉሴ ካገኙት አንዱ ነው ለማለት ነው። ባለቤቱ ሲስተር ምህረት ቀና ናት። ልጆቹም አሉት። አንዱም ቴዎድሮስ ነው፣ ሌሎቹም አሉ። አባታቸውን ወዳጃቸውን እንዳጡ አውቃለሁ እና ጽናቱን ይስጣቸው ለማለት ነው። እኔ ደስ የሚለኝ አገሩን እንደወደደ ከዚህ ዓለም በመለየቱ ነው።
የክራሩ አባት መላኩ ገላውም አርፈዋል።
ታሪኩ ላይ እንደተመለከተው ከአባታቸው ከአቶ ገላው ወልደ ተክሌ፣
ከእናታቸው ከማሆይ ትኩነሽ ተሰማ በ1931 ዓ ም መጋቢት 12 ቀን በበጌ ምድር ደብረ ሲና ማርያም ዋሻ ተወለዱ።
የ18 ዓመት ወጣት ሆነው ወደ አዲስ አበባ ያመሩት አቶ መላኩ በተለያዩ የኢትዮጵያ ቲያትር ቤቶች በዋሽንትና በክራር ጨዋታ ችሎታቸውን አስመስክረዋል።
በተለይም በያሬድ የሙዚቃ ትምህርት ቤት መምህር ሆነው በርከት ያሉ ወጣት ሙዚቀኞችን አፍርተዋል።
ወደ ዩናይትድ ስቴትስ ቀድመው የመጡት ባለቤታቸው ወይዘሮ ሙላቱ ክፍሌ አቶ መላኩንም በ1977 ዓ ም አስመጥተው ሁለቱም ኑሯቸውን እዚህ በማድረግ በደስታና በመተሳሰብ ይኖሩ ነበር።
አቶ መላኩ ከባለቤታቸው እማሆይ ሙላቷ ክፍሌ 4 ሴቶችና 3 ወንዶች 11 የልጅ ልጆችም አፍርተዋል።
አርቲስት መላኩ ገላውን በሕይወት ደርሰንባቸዋል።
ልጃቸው ትዕግስት መላኩ ባለችበት ከጥቂት ወራት በፊት በመኖሪያ ቤታቸው አወያይተናቸው ነበር።
ከውይይቱ ጥቂቱን ለማስታወሻነት ቀንጨብ አድርገን አቅርበን
ስለ ቀብር ሥነ ሥርዓቱ ከአዲስ አበባ ያገኘነውን እናስከትላለን።
መሳሪያው ካለ ሁሉንም መጫወት ይቻላል።
አሁን ትንሽ ደከመ ብለህ አርጋሽ መላኩ፣ እንግዲህ እኔና ሉላ እንግዲህ ሉላ አንቱ ነው የሚለው እኔ አንተ ነው የሚለው
አንተ ብትሉኝ ነው ጥሩ
ነው። ሉላም ልጅ ነው፣ እኔም ደግሞ ትልቅ ሰው ነው።
መከተል ነው አብሮ ማለት ነው።
መቼ ነው ግን ድክም ብሎ ሁሉን ነገር አሁን መጫወት የተወኩ?
አልተውኩም እኮ መተው። ይህን አይነት ጨዋታ
ለራስህ ነው።
ደክሜ ሞቼም ቢሆን አይቀርም እጫወታለሁ።
አልተለየሁም።
አደባባይ ወጥተህ ግን መጫወት አሁን ያስ
ምን ሆናለሁ? ይህን ይዤ ወጥቼ በመሳሪያ እጫወታለሁ።
እኔ አሁን አንድ ድግስ ሰርግ አለኝ እና እንጫወት ብለህ ወስዶ ትሄዳለህ?
ወጥቼ አስነካዋለሁ።
በጣም ጥሩ ነው።
አሁን ሌላ ጨዋታ ቀየርና ደግሞ ቀኛለሁ። አሁን ይሄኛው ይህ ለምሳሌ ይህ እንደዚህ እንግዲህ ባቲ ነው እና ትዝታ ስናደርገው ደግሞ ይህንን አፈርሰን ደግሞ ትዝታ ይሆናል። ከትዝታ ደግሞ እንደገና ደግሞ ወደ አምባሰል ስንለውጥ ደግሞ አንቺውዬ እንላለን። እነሱ እናደርገው እና አራቱንም ቅኝት ሰብስበን እናደርገዋለን።
ይቻላል። አሁን መሞከር
ሙከራ
አምባሰልን መሞከር እንችላለን።
ለምን መጣችሁና ነው የማይመስል?
እዚህ ደስ መጣችሁ።
ይህን የተጫወትኩት ባቲ ነው፣ የባቲ ቅኝት ነው። እንግዲህ ምንድን ነው የምናደርገው? ወደ ትዝታ ለመለወጥ ስንፈልግ ሶስቱን ክር እንቀይራለን። ደግሞ
ትዝታ መጣች።
እንደ ትዝታ ይሞላል። ሙሉን ቢፈለግ እኔ ራሴ ረፍት ማግኘት አለ። በተራ ዋሽንት ነው የጀመርኩት። ሰው ሲጫወት ሳይ ሌሎች ሰው ጎረምሶች አደረ ከዚህ ምናምን ያሉኝ ጫወት ነበር። ላስተዋ ውራጃ ቡግና
ላሊበላ ያለበት ማለት ነው።
ላሊበላ ያለበት ነው። ግን ላስተዋ ውራጃ ማለት እንግዲህ አባቴ ገዢ ነበር እዛ። ሙዚቃው ደግሞ የትም ቦታ ድፍርስ አይደለም፣ መድኃኒት የሆነ መድኃኒት ሙዚቃ ነው። እና ትልቅ ነገር ነው የሰራችሁት። እግዚአብሔር ይስጣችሁ። እግዚአብሔር ያክብራችሁ። እግዚአብሔር ከፍ ያለውን እንጀራ ይስጣችሁ። ስም ቆፍሮ የሚያገኝ ዘመድ ይስጣችሁ።
አሜን።
የቀብር ስነ ስርዓታቸው የተፈጸመው ኢትዮጵያ ነበርና
ከቦሌ እስከ መኖሪያ ቤቱ ቤተሰብና ወዳጅ ዘመድ
እንዲሁም ከአድናቂዎችና የሙያ ባልደረቦቻቸው አቀባበል ማድረጋቸውን
አብራ የተጓዘችው ትልቋ ልጇ ቤተልሔም እንዲህ ገልጻልናለች።
በመኖሪያ ቤቱ ፍታት ተደርጎለት ፈረንሳይ ለጋሴ እንደሚገኘው በደብረ ጸሐይ ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። በቀብሩም ስነ ስርዓት ላይ ታዋቂ ሰዎች፣ በተለይም የያሬድ የሙዚቃ ትምህርት ቤት መምህራንና ሰራተኞች፣ የሙያ አጋሮቹና ወዳጅ ዘመዶቹ፣ ቤተሰቦቹ፣ ጎረቤቶቹ፣ ያሳደጋቸው ልጆች፣ ቤተሰብ በአጠቃላይ በደመቀ ሁኔታ የቀብር ስነ ስርዓት ተፈጽሟል። በዛም ላይ አርቲስት አለመወርቅ ደበበ እና ቻርልስ ሳትን የስንብት መልእክት ተደርጎለታል። በጣም የገረመኝና የደነቀኝ እኛ ራሳችን የማናውቀው ብዙ ሰውም የማያውቀው ነገር ከአሜሪካዊ መሰንቆ ተጫዋች ቻርልስ ሳትን የሀዘን መግለጫ ከጻፈው ላይ በአሜሪካን ሀገር አሉ ለሚባሉ እና እጅግ ትልቅ ከበሬታ ላላቸው የሙዚቀኞች እንደ ሀሊም ኤልዳባ በሀምሳዎቹ አጋማሽ ኦርኬስትራ ኢትዮጵያን ያቋቋመው ታላቁ የሙዚቃ ምሁርና ፕሮፌሰር እንዲሁም ለታዋቂው የቼሎ ሙዚቃ መሳሪያ ተጫዋች ዮዮማ ክራርን በማስተማርና ሰርቶ በማሳየት አሻራውን ያኖረ ታላቅ የሆነ የክብር አባት ነው ሲል ይህንን ተናግሮታል። እኛ ይህንን በመናገሩ በጣም ደስ ብሎናል፣ ምክንያቱም የማናውቀውን ታሪክ ነበረ።
ለቤተሰቡ ለወዳጅ ዘመድ ሁሉ መጽናናትን እንመኛለን።
የማስተላልፈው መልእክትና የማቀርበው ምስጋና ለታናሽ እህቴ ለትዕግስት መላኩ በጣም በጣም በቃ ልትመሰገን የሚገባት የአባት ክብር የገባት በጣም ጥሩ ልጅና እንደ እናትም እንደ ልጅም በጣም ያስታመመችው ናትና እሷን አመሰግናለሁ። ሌላው ደግሞ ለእናንተ የማስተላልፈው የሰው ልጅ በህይወት እያለ ብዙ ነገር መደረግ እንዳለበት ብዙ የታሪክ ሰዎች የተደበቁ ሰዎች እንዳሉና እነሱን የፈለጋ ታሪካቸውን ብትዘግቡ ጥሩ ትምህርት ሊሆን ይችላል ብዬ ይህን ትንሽ መልእክት እናስተላልፋለሁ። አመሰግናለሁ።
እንቀበላለን፣ እኛም ሁሌ የምንለው ነው። አርቲስት መላኩ ገላውን ቤቱ ድረስ በመሄድ እንግዲህ በህይወት እያለ ትንሽ አናግረነዋል። ዛሬ ድምፁን ልናሰማ እድል ያገኘነውም በዛ የተነሳ ነው። በህይወት እያሉ መከበር፣ ስራቸው፣ አስተዋጽኦአቸው መዘከር መነገር አለበት እናምናለን። እግዚአብሔር ይስጥልን ወይዘሮ ቤተልሔም መላኩ።
እሺ፣ አመሰግናለሁ።
እባክሽ እባክሽ ታረቂኝ ታታስጨንቂኝ እርኩማ ጎንብሶ ይለምናል እድሜ በሽታ ሆንሽብኝ እስከ ዘላለሜ እዩት አካሄዷን አረማመዷን የእሷ ወዳጅ ሆኜን ቤት ሰው ልሁን።
ገላው
ድንቅ ነበር።
ሁለገብ የጥበብ ሰው
የሁሉንም ነፍስ ይማርልን፣
ለቤተሰብና ለወዳጅ ዘመድ መጽናናትን ይስጥልን እያልን
አሁን ወደ ቀጣዩ ጉዳይ እናመራለን።
ንጉሴ ከአባይ መነሻ ከከሰላይ ጀምረውን ዘገባ
ባለፈው ሳምንት ቁንዝላ ላይ ነበር የገጣው።
ታዲያ ዛሬ አባይ ቁንዝላ ላይ እንዲንጎማለል ልተወውና
በክርስትና እምነት ዛሬ ምኩራብም ስለሆነ
ሙስናና ጉቦኛነት
በቤተ ምኩራብ መነሻነት ብዬ ልዘግብ ነው ቢለን
ይሁና ብለን ተስማማን።
ወደ ንጉሴ መሰናዶ እንዝለቅ።
አሉላና አዲሱ፣ አሁን የኔ መስኮት ሲኔማ ሳከው ሲከፈት ከአንድ ወር በፊት ከአባይ መነሻ ከከሰላ የጀመርነውን የአባይ ጉብኝታችንን ባለፈው 15 ቀን ቁንዝላ ላይ ደርሰን ነበርና ወደ ታይ ሲፈስ ይታየኛል። ዛሬ ደግሞ በክርስትና እምነት ተከታዮች ዘንድ ምኩራብ በመባል ይታወቃል ሰንበቱ። አባይን ለጊዜው ቁንዝላ ላይ እንዲንጎማለል አሳርፈነው ዛሬ ስለ ጉቦና ጉቦኛነት በቤተ ምኩራብ መነሻነት ብንጨዋወትስ? ለመሆኑ ምኩራብ ምንድን ነው? ወቅታዊና አንገብጋቢ ጉዳይ ስለሆነ በዚህ ላይ እንነጋገር። ስለ ሙስና ጉቦና ጉቦኝነት ለማውራትስ ምኩራብ እንዴት ምክንያት ሊሆን እንቻለ?
መጽሐፍ ቅዱሱ እንደሚነግረን ዛሬም በዘመናችን የምናየው ችግር ነው። በአበይት በዓላትም በወርህ በዓላትም በየቤተ ክርስቲያኑ የተለያየ ሸቀጥ በበሩ ላይ በመግቢያው ላይ ተደድሮ ተሰልፎ ግማሽ ገበያ ሲካሄድ እናያለን። ጌታ ኢየሱስ ክርስቶስ ለበዓል ወደ ምኩራብ ሲገባ ብዙ ገበያተኛ ተሰብስቦ በጉም ፍየሉም ርጉም ሌላውም ሸቀጡ ሁሉ ይሸጥ ነበር። በዚህ አጋጣሚ ጅራፍ ያዘና እየገረፈ እዚህ የወንበዴዎች የቀማኞች የሌቦች መናሪ ያደረጋችሁት ያባቴን ቤት ውጡ እያለ ወገፍታ ማዕዳት ሆሙ ለሞልጣን ይላል። በብር ብሩን በህል ሌላውንም ሸቀጡን በሸቀጥ እንዲለውጡትም ሁሉ ጠረጴዛቸውን ይሄ የዘረጉበትን ሸቀጡ የተዘረጋበትን ሁሉ እየገለባበጠ ከዚያ እንዲወጡ አደረጋቸው። ሐዋርያትም ተደነቁ ያኔ እና እንዲያውም አንድ ምስጢር ተገልጦላቸው እስመ ቅንዓተ ቤትከ በልዓኒ የሚለው የዳዊት ትንቢትም ትዝ አላቸው ይላልና ይሄ ምኩራብ የምንለው እንግዲህ ያ ነው። በምኩራብ ገብቶ ያስተማረበት የገሰጸበት የእግዚአብሔር ቤት ለእግዚአብሔር መመስገኛ እንጂ ለገበያ ሊሆን አይገባም። የገንዘብ መለዋወጫ የሸቀጥ መሸመቻ ሊሆን አይገባም የሚል ትልቅ ትምህርት ያስተማረበት ይሄ እስከ ዘመናችን ድረስ ለዚያን ጊዜው አይደለም ትምህርቱ ለአሁኑ ሙሉ ነው። ቤተክርስቲያን የእግዚአብሔር ቃል ነው የሚሸጥባት። ገበያው የእግዚአብሔርን ቃል ለመሸመት ነው። ሊቃውንቱ መምህራኑ ለምእመኑ ሊያቀኑት ሊሸጡት የሚገባ የእግዚአብሔርን ቃል ነው። ምእመኑ ሸምቶ ሊሄድ የሚገባ ትምህርትን ነው። የእግዚአብሔርን ቃል ነው በአይምሮው ቀርጾ ዛሬ መምህር ገሌ ያስተማረኝ ብሎ ይዞት ሊሄድ የሚገባ የእግዚአብሔርን ቃል ነው እንጂ ሌላ ሸቀጥ እዚህ ገበያ እንዲሆን አልተፈቀደምና ይሄ ነው ምኩራብ። ኢየሱስ ምኩራብ አይሁድ
ሰናይ ሊቀ ሕሩያን በላይ እርሶ የምኩራብን ታሪክ በያሬዳዊ ዜማ እያዋዙ ይህን ያህል ካስረዱን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በየወሩ እየታተመ የሚወጣው ዜና ቤተ ክርስቲያን ጋዜጣ በታህሳስና በጥር ወር እትሙ ያሰፈረውን ወቅታዊ ቁም ነገር አለፍ አለፍ እያልን እንመልከት። ከታዘዘላችሁ በላይ አትውሰዱ፣ በደሞዛችሁ ኑሩ ወንጌሉ ነው የሚለው። ሙስና የጥፋት የመበስበስና የመቅሰፍት መንገድ ነው ይለናል ጋዜጣው። በስልጣን አለአግባብ መጠቀም ጉቦኝነት፣ አድሎ፣ ስርቆት፣ ጎሰኝነት፣ ሰንካላ አመለካከት፣ አመጸኝነት የሚባሉ ማህበራዊ ጠንቆች ሁሉ የሙስና መገለጫዎች መሆናቸውን አስነብቦናል ጋዜጣው። ሙስና በእግዚአብሔር ዘንድ የተጠላና የኃጢአት ተግባር መሆኑን የሚያስገነዝበው ይኸው ዜና ቤተክርስቲያን ጋዜጣ ሙስና የሚጣፍጥ ቢመስልም የመጨረሻ ውጤቱ አተርፍባይ አጉዳይነት መሆኑን አበክሮ ያስገነዝባል። ለዚህ ምሳሌ ሲሰጥም ከፍጥረታት የመጀመሪያው ሙሰኛ ሳጥናኤል እንደነበር የሚያስታውሰው ጋዜጣው ሳጥናኤል የማይገባውን ብርና ስልጣን ለማግኘት ሲል የአመጽ መንገድ ተከትሎ በዚህም የደረሰበትን ውድቀት እና ውርደት ይተነትናል። ሙሰኛ መሆን የሳጥናኤል ደቀ መዝሙር መሆን ነው ሲልም ይደመድማል። እንደዛም ሆኖ በየዕለቱ ሳታቋርጥ ስለ እግዚአብሔር መንግስት በመታስተምረው ኢትዝገቦ መዝገበ ዘበምድር በምድር ላይ መዝገብ አትሰብስቡ እያለች በመታስተምረው ቤተክርስቲያን ሙሰኞች በፍጥነት እየተበራከቱ መሆናቸውን ገልጾልናል። ይህም አስጊ መሆኑን አስገንዝቦናል። የአዋጁን በጆሮም ነግሮናል። ስለ ጉዳዩ ክብደት ሲሰጥም ምላጭ ቢያብጥ በምን ይበጡ፣ ውሃስ ቢያንቅ
በምን ይውጡ በማለት በቤተ ክርስቲያን አካባቢ ያሉ ባለስልጣናት ኃላፊነታቸው ከአለት የከበደ መሆኑን አስገንዝቦናል። ህዝብ ያነባል፣ ያውቃል፣ ይታዘባል፣ ይህን ልብ ይሏል። ስለዚህ አትርፋችሁ አትውሰዱ፣ በደሞዛችሁ ኑሩ። የሚሰማ ጆሮ ያለው ይስማ።
የጠረጴዛ ዙሪያ ውይይታችን ልንመለስ ነው።
አዎ፣ የቆምንበትን ጥያቄ አስታውሰን እናጠቃልለዋለን።
ህገ መንግስት በመደበኛ ህግ ማስተዳደር ሳይችል ሲቀር የሚኬድበት አቅጣጫ እንደመሆኑ ኢትዮጵያ የመጀመሪያው እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይቷል። ነገር ግን በአጭር ጊዜ ውስጥ በድጋሚ ተግባር ላይ እየዋለ ያለ አንድ መንግስት ለህዝብ ጥያቄዎች በቂ መልስ መስጠት አልቻልኩም በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርዓቱ ምን ይነግረናል? ስለ መጪዎቹ አማራጮችስ በእርግጥ የወደፊቱን አቅጣጫ አስመልክቶ የሚነግረን አለ? ቴዎድሮስ ካቆንኩ በመቀጠል ትችላለህ።
እሺ፣ በመፍትሄ ጠረጴዛው ላይ ምን ምን አለ ብለን ብናስብ፣ ስርዓቱ ብዙ ጊዜ ችግሮች በሚፈጠሩበት ወቅት ለነገሮች የመጀመሪያ እንግዲህ የሀይል ምርጫ ብዙ ጊዜ በፍጹም የማይመረጥና የመጨረሻው መጨረሻ አማራጭ ተደርጎ መታሰብ ያለበት ነገር ነው። ነገር ግን በስርዓቱ ጠረጴዛ ላይ ብዙ ጊዜ የሀይል ምርጫ በጣም የመጀመሪያውና ተመራጭ ተወዳጅ ምርጫ ሆኖ ይታያል እና እሱን የሚነግረን ይመስለኛል። ይሄ የህገ መንግስታዊ ቀውስ ወይ ሌላ ትርጉም ልንሰጠው እንችላለን፣ ግን ዋናው ችግሩ የፖለቲካዊ ቀውስ ነው። የፖለቲካ መተናፈሻ የሌለውም ሀሳብ ማንሸራሸር የማትችልበት የተለየ ሀሳብ ተናግረህ ደህና ውለህ የማታድርበት መሆኑ የፈጠረው ችግር ነው እና የሚነግረኝ አንደኛ ያው ሀገሪቱ በዚህ 27 ዓመታት ውስጥ የነበረውን ዓለም አቀፋዊ አመቺ ሁኔታ ተጠቅመ ልትጓዝ ይገባ የነበረውና አሁን በአሁኑ ወቅት 27 ዓመት በኋላ ልንነጋገር ይገባ የነበረው በሌሎች በጣም የተሻሉ ባደጉ አገራዊ የአቅጣጫ የራዕይ የወደፊት ጉዳዮች ሆኖ ሳለ አሁን እየተነጋገርን ያለ ነው ስለ አገር ህልውና ነው። ስለ አገር ህልውና እንድንነጋገር መገደዳችን ወደኋላ ተመልሰን ስለ ሀገረ መንግስት ስሪት ሀሁ ተመልሰን ለማውራት መገደዳችን በራሱ ብዙ የሚናገረው ነገር አለ ብዬ አስባለሁ። 27 ዓመት በዚህ በአገራዊ ጉዞና በህዝብ ለህዝብ ተሰረገድ ወደኋላ ማሽቆልቆላችን ወደኋላ መጓዛችንን ይነግረኛል። እንደ መጨረሻ ነጥብ እዚህ ላይ የማነሳው የሀሳብ እጥረት እመለከታለሁ። በሁሉም በኩል በለውጥ ፈላጊዎችም በኩል በመንግስትም በኩል ከፍተኛ የሆነ የሀሳብ ድርቅ አያለሁ። ይህም የሆነው ባለፉት በጣም 27 ገደማ አመታት በተለይ ደግሞ ከ1997 ወዲህ ባሉት 12-13 አመታት በፖለቲካው፣ በመገናኛ ብዙሀን፣ በህዝብ ለህዝብ ውይይት፣ በማህበራዊ መድረኮች እና በሌሎች አጋጣሚዎች ሀሳብ እንዲንሸራሸር ባለመፈቀዱ ምክንያት የመጣ አድርጌ አየዋለሁኝ እና እነዚህ ነጥቦች መመልከት እችላለሁ።
ሲሳይ?
አዎ፣ በእኔም በኩል አስቸኳይ ጊዜ አዋጁ ጋር ተይዞ መነሳት አለበት የማስበው ምናልባትም የአሁኑ አስቸኳይ ጊዜ አዋጅ ቀደም ሲል ከነበረው ይለያል ወይ ደግሞ ምን ታወጀ የሚለውን ነገር ምናልባትም የሚያሳይም ወይም ወዴት እየወሰደን የሚለውን ነገር ለመገንዘብ ከዚህ ቀደም የነበረው አስቸኳይ ጊዜ አዋጅ ውጫዊ ግፊት ወይ ደግሞ ህብረተሰቡ የሚያቀርበው ተቃውሞ እና ከቁጥጥራችን ውጭ ወጥቷል፣ በመደበኛው የህግ አሰራር ልንገጠር ባለመቻላችን የሚል ነገር ውስጥ ነበር የገቡት። አሁን ባለው ነገር በምስረዳ የህብረተሰቡ ተቃውሞ ብቻ ሳይሆን ከህብረተሰቡ ተቃውሞ ጋር ተያይዞ ጉልበትና ተሰሚነት ያገኙ የራሱ የአጋር ፓርቲ መሪዎች ወይ ደግሞ ቡድኖች እነሱም ራሱ ማዕከላዊ መንግስቱ ላይ የበላይነት ካለው ከህወሓት ጋር ጤናማ ግንኙነት ስለሌላቸው ወይ ደግሞ ከዚህ ቀደም እንደሚያደርጉት ሙሉ በሙሉ ማዘዝ ባለመቻላቸው ያንን ለማድረግ ይህን አስቸኳይ ጊዜ አዋጅ ለመጠቀም ጭምር እየፈለጉ ነው የሚመስለው። ይህንንም የሚያረጋግጥልን ለምሳሌ በዚህ በአዋጁ አንቀጽ 17 ላይ በግልጽ ያስቀመጡት ነገር በጸጥታ ጉዳዮች ላይ ኮማንድ ፖስቱ ሳይፈቅድ የትኛውም አመራር ወይ ባለስልጣን መግለጫ አይሰጡም እስከ ማለት ድረስ ተሄዷል። ይህ ማለት አሁን ባለው ሁኔታ ከስርዓቱ ጋር ግልጽ አንጻራዊ ነጻነታችን አስጠብቋል የሚባሉት የኦህዴድ መሪዎች ወይ ደግሞ የኦሮሚያ ክልል ኃላፊዎች በክልላቸው ውስጥ መከላከያ ሰራዊቱ ከዚህ ቀደም ያለ ፈቃዳችን ገብቷል ብለው መግለጫ ሲያወጡ ነበር። አሁን ያንን ማለት አይችሉም። ያንን አለማለት ብቻ ሳይሆን መከላከያ ሰራዊቱ ወይ ደግሞ በኮማንድ ፖስቱ የሚታዘዘው ኃይል ገብቶ ግድያ ቢፈጽም ግድያ ፈጸመ ብቻ ሳይሆን ይህን ያህል ሞተ ብሎ ለመናገር እንኳን የኮማንድ ፖስቱን ፈቃድ እስከመጠየቅ እንዲገደዱ የተደረገበት ሁኔታ ስላለ እኔ ከውጫዊ ግፊት ይልቅ በውስጥም ባለው ቅራኔ ጭምር የተፈጠረ ነገር ስለሆነ እነሱ እንዳሰቡት ወደ ሰላም የሚወስድ ሳይሆን ምናልባት በአንድ በኩል ነገሮችን ሙሉ እንድንቆጣጠራለን በሚል የበለጠ ቀውሱን ሊያባዙት ይችላሉ። በሌላም በኩል ደግሞ እንግዲህ ይህን ነገር ለመቋቋም ጥረት የሚያደርገው ኃይል መካከል አንዳንድ ችግሮች ሊኖሩ ይችላሉ የሚል ግንዛቤ ነው ያለኝ እና የአሁኑ አስቸኳይ ጊዜ አዋጅ ከቀደመው የሚለየው አሁን ውስጥ የተፈጠረውን ችግር በዋናነት ለመጨፍለቅ ጭምር የታሰበ አድርጌ ስለማይሆኑ እና መጪውን በዚህ ሁኔታ ነው የሚገነዘበው።
ዛሬ አሁን የኢትዮጵያ የፖለቲካ ሁኔታ ምን ደረጃ ላይ ነው? ኢትዮጵያ ምን ላይ ነው ያለችው ማለት ትችላላችሁ? ሲሳይ ካንተ ጀምሬ ወደ ቴዎድሮስ፣ ከዛ እንግዲህ መጠቃለያ ጥያቄ አሉ ላይ ኖረዋል።
ኢትዮጵያ ምን ላይ ነች የሚለው በጣም ከባድ ጥያቄ ነው። በእርግጠኛ ሆኖ መናገር የሚቻለው ግን ኢትዮጵያም ወደ ተሻለ ምዕራፍ እየተሻገረች መሆኑን፣ በዛ ወደ ተሻለ ምዕራፍ የሚደረገው ጉዞ ውስጥ አሻግሮ ብርሃኑ ጋር ለመድረስ የተወሰነ ድቅድቅ ጨለማም ሊኖር ይችላል፣ ወይ ደግሞ ከዚህ ቀደም የመጣንበት መንገድ ከዚህ በኋላ ያስዘንም ብለው ከነገሮች ጋር ራሳቸውን ያስማሙ ወገኖች ሂደቱን ለበጎ ነገር ከፈቀዱ ቀጥታ የብርሃን መንገድ በቀላሉ የምንጀምርበት፣ ያንን ካልፈቀዱ ደግሞ በጨለማው መሀል ወደ ብርሃን በድቅድቅ ጨለማን አልፈን ብርሃን ላይ የምንደርስበት እንደሆነ ነው የምገነዘበው። እና እርግጠኛ ሆኜ የምናገረው ግን ላለፉት ያሰባት ዓመታት የነበረው ሁኔታ ከዚህ በኋላ ኢትዮጵያ ውስጥ መቀጠል እንደማይችል በግልጽ የሚነበብ ይመስለኛል።
መልካም ቴዲ።
እኔ ነገሩን የምመለከተው እንግዲህ ቀደም ሲል እንደገለጽኩት በአሁን ሰዓት ስለ ሀገሪቱ ህልውና ለመነጋገር መገደዳችን በጣም ልቤን የሚያሳዝነው ነገር ነው። ግን ሰዎች ለፍትህ በተሰማቸው ምሬትና ብሶት ምክንያት አደባባይ መውጣታቸው በጣም እጅግ መልካም ነገርና ከልቤ የምደግፈው ነገር መሆኑ እንደተጠበቀ ሆኖ ለውጡ ምን ይዞ ይመጣል የሚለውን ነገር ሳስብ ግን እንደው በቂ ተስፋ እንድጥል የሚያደርጉኝን አማራጮች እየተመለከትኩ አይደለም። ለምሳሌ በፖለቲካ ተዋስኦ ውስጥ የዜግነት ፖለቲካን የሚደግፉ፣ በግለሰብ መብት ላይ የተመሰረተ አስተዳደር እንዲመጣ የሚደግፉ፣ አገራዊ የሆኑ አጀንዳ ያላቸው በቂ ፖለቲካዊ ድርጅቶችና ተቋማት በፖለቲካ የጨዋታ ሜዳ ውስጥ እየተመለከትኩ አይደለም በበቂ መጠን። ስለዚህ እሱ በጣም በጣም ያሳስበኛል። ሰዎች የዘውግ ፌዴራሊዝሙ በትክክል ባለመስራቱ ነው ይሄ ችግር የመጣው ይላሉ። እኔ አልስማማም በሱ። እንደውም በትክክል በመስራቱ ነው ይሄ ችግር የመጣው ብዬ ነው የማስበው። የጋራ እሴቶቻችንና አገራዊ ማንነታችንን ማጎልበቻ የሆኑ የነበሩ መሳሪያዎችና ተቋማት ለምሳሌ እንደ መገናኛ ብዙሃን፣ የትምህርት ስርዓት፣ የኪነ ጥበብ ስራዎች፣ ማህበራዊ መድረኮች ወዘተ በመንግስት የልዩነት በመንግስትና በአጠቃላይ በዘውግ ፖለቲከኞች የልዩነት ትርክት ቁጥጥር ስር ወድቀዋል። ስለዚህ እንደሚፈለገው ከዳር ዳር ያለውን ህዝብ አንድ ላይ የሚያስጠልል ትርክት ተሸምኖ ያለቀ አይመስለኝም። እሱ ትልቅ ስጋት ይፈጥርብኛል። የልዩ ባለቤትነት ጽንሰ ሀሳብ ተዋውቋል ባለፉት 27 ዓመታት እንደምታውቁት። ለምሳሌ በኦሮሚያ ክልል ውስጥ አንድ ሰው የኦሮሞ ብሔር ተወላጅ ከሆነ ከሌላው ዜጋ ይበልጥ ተመራጭ መሆኑን እንዲያስብ፣ በትግራይም እንደዛው የትግራይ ብሔር ተወላጅ ለዛ ክልል የተለየ ባለቤት እንዳለው እንዲያስብ፣ ሌሎችም ክልሎች ላይ እንዲያ ያለ አይነት የልዩ የባለቤትነትና የዜግነት እርከን ሲሰራ ነው የኖረው። ያ ምን ያስከትላል የሚል ነገር በጣም ያስጨንቀኛል። እና ህጉ የህገ መንግስቱ እንደምታውቁት እንደ ዜጋ እንዳውቅህ መጀመሪያ ብሔር ሁን ብሎ የሚጠይቅ ነው። እና ያ የተወብን ቀላል የማይባል ጠባሳ አለ። ይሄ የለውጡን ሂደት ወዴት ይወስደዋል የሚለውም በጣም በጣም ያሳስበኛል። ምክንያቱም አንድን ለምሳሌ በክልል ያለ ወጣት ብታስቡት እንበል የራሱ ቋንቋ ያለው፣ የራሱ ቢሮክራሲ ያለው፣ የራሱ ባንዲራ ያለው፣ የራሱ የትምህርት ስርዓት ያለው፣ የኢትዮጵያን ታሪክ በትክክል የማይናገር እና ደግሞ ኢትዮጵያን የተጻረረ ፖለቲካዊ ትርክት ሰርቶ የሚንቀሳቀስ የመንግስት አካል ለረዥም ጊዜ ሲሰራበት የቆየ ነው እና እንዴት ነው የለውጡ አካሄድ የሚለውን ሳስብ እንደው ልቤ ይጨነቃል። እና ያ ወጣት በየክልሉ ያለ ወጣት ከእነዚህ ሁሉ አጥሮች ተሻግሮ እንዴት አድርጎ ኢትዮጵያ ላይ ይድረስ? የቋንቋውን፣ የቢሮክራሲውን፣ የባንዲራውን በየክልሉ ያለውን ማለት ነው እና ሌላውን ወደ ህዝብ ለህዝብ አንድነት ያመጣ የነበረውን አጥር እንዴት አድርጎ ተሻግሮ ኢትዮጵያ ላይ ይደርሳል የሚለው ነገር በጣም በጣም ያስጨንቀኛል። እና አሁን ባለው ሁኔታ የለውጥ ፍላጎት መኖሩን ሰዎች ለመብት መውጣታቸውን ከልብ እቀበልና ግን ደግሞ ለውጥ ሁሉ በበጎ ድምዳሜ ሲደመደም አላየሁም እና እሱም ልቤ ያስጨንቀዋል ማለት ነው።
የጋዜጠኝነት ስራን ሚናና ኃላፊነትን ዘንድሮ የሐሰትም አሉታዊ ዘገባዎችም የበዙበት እንደመሆኑ እንዲህ ባለ አገር አጣብቂኝ ባለችበት ጊዜ ደግሞ ይልቁንም ሊያስከትሉ የሚችሉ ጣጣ የመብዛቱን ይሃል ሐላፊነቱን ከፍ የሚያደርገው ይመስላልና እጅግ ተለዋዋጭ ሁኔታዎች በፍጥነት በሚታዩበት በዚህ ጊዜ ሲሳይ ዛሬስ ምን ልናደርግ ይገባል? እንዴት ይዘገባል? አዎንታዊ የሆኑ ውጤቶች እንዲኖራቸው ስራችን ከሐላፊነት ጋር የሚሰራ ነውና ባንተ ጀምረን ወደ ቴዎድሮስ እናምራ።
ጥሩ አልባ እንግዲህ ቀደም ሲል በተነሳው ሁኔታ ምናልባት ቴዎድሮስ ባነሳው ላይ ከዚህ ለውጡ ስጋትም ይደቅናል የሚለው ነገር ማንም እርግጠኛ መሆን አይችልም። ጥያቄ የለውም። የተወሰነ ስጋት አለን። ግን ደግሞ በእኔ በኩል ስጋቱ ከትላንት ይልቅ ዛሬ ቀንሷል ብዬ አምናለሁ። በተለይ በዚህ በኦሮሚያ አካባቢ የመጣው አዲሱ አመራር ኢትዮጵያ ባለፉት ጥቂት ወራት ኦሮሚያ ክልል ውስጥ የሚያደርገውን እንቅስቃሴ በደንብ ተከታትለናል። ኢትዮጵያዊነትን በከፍተኛ ደረጃ የሚያቀነቅን ቡድን መጥቷል። ያንን ማቀንቀን ብቻ ሳይሆን የሁሉም ኢትዮጵያዊ ጣፈንታ አብሮ በመኖር የሚወሰን መሆኑን እሱን አጽንኦት ሰጥተው እየሄዱ ያሉ ሰዎች ናቸው። ላለፉት 40 ዓመታት ከተማሪዎች ትግል ጀምሮ ሲቀነቀን የነበረውን የዚህ የብሔር የበላይነት ፖለቲካ እሱን ጥያቄ ውስጥ አስገብተው የመደብ ትግል ነው ሲካሄደ ነበር የሚል ትንሽ እንደውም በጣም የተራመደ አቋም ያሉ ሰዎች ናቸው እና በዛ በኩል ያ የነሱ ተንሳፈው የሚያራምዱ አቋም ብቻ ሳይሆን መሬት ላይም የተወሰነ ፍሬ ማፍራቱን የምናይበት ከዚህ ቀደም የነበሩ ተቃውሞችና አሁን እነሱ ይህን ሀሳብ ማቀንቀን ከጀመሩ በኋላ ኦሮሚያ ላይ የምናደምጠው መፈክር እንኳን በጣም የተለየ ነው። አጋርነት ከዛም ባሻገር የፖለቲካ እስረኞች ይፈቱ እንኳን ስንል ስለ ጋራ ነገር የሚወራበት ሁኔታ መጥቷል እና ይሄ እኔ በግሌ ተስፋ የሚሰጥ ነገር ነው ያለው። ከትላንቱ ይልቅ ዛሬን የበለጠ እንዳንፈራ ያደርጋል። ይሄ ማለት ደግሞ ሁሉም ነገር አልጋ ባልጋ ሆኖ ይቀጥላል ማለት አይደለም። ያው የለውጥ እንቅስቃሴ ነው። ለውጡ ጥቅም የሚያሳጣቸው ለውጡ ስልጣን የሚያሳጣቸው ወገኖች የሚፈጥሩት የራሱ ችግር ይኖራል። በሌላም በኩል ደግሞ ተመሳሳይ በቂምና በልህ የሚከተሉ ነገሮችም እንዳይኖሩ አስፈላጊ ነው። እንዲህ አይነት ጥንቃቄዎች መደረግ አለባቸው። ስለዚህ በዚህ ረገድ የመገናኛ ብዙኃን ትልቅ ኃላፊነት እንዳለ ይሰማናል። እኛ በዛም ስሜት እንሰራለን። ዞሮ ዞሮ ኢትዮጵያ ውስጥ ኢትዮጵያ ሁላችንም እንድትሆን የሁሉም መብትና ነጻነት የተከበረባት ሀገር እንድትሆን በሌላ በኩል ደግሞ በልዩ ስልጣንና አጋጣሚ ፈቅዶላቸው ደግሞ ሁሉንም ነገር እንጠቅምል ማለት ሀገሪቱን እዚህ ቀውስ ውስጥ የከተቱ ሰዎች ወደ ሌላ ቀውስ እንዳይወስዱን በእነሱ ቀውስ ደግሞ ሌላው ንጹህና ሰላማዊ ሰው ደግሞ እንዳይጎዳም እነዚህ ነገሮችን በተመለከተ በኃላፊነት ስሜት ሁሉም መገናኛ ብዙኃን ሚናቸው መጫወት አለባቸው። በተለይ በዚህ ማህበራዊ መድረኩ ማንም በተደራጀ መንገድ የማይቆጣጠረው ግለሰቦች እንደፈለገው ማድረግ የሚችሉት ነገር ስላለ ጥላቻ በከፍተኛ ደረጃ እንደሚሰበክ እንገነዘባለን። አንዳንዴ እነዛንና በመገናኛ ብዙኃን የሚያሉትን ነገሮች ማምታታት እኔ ከአንዳንድ ሰዎች ወይም ከቡድኖችን ቢሆን የምንሰማበት ሁኔታ አለና ግን መገናኛ ብዙኃን ምንም ጥያቄ የለውም። ስለ ነገር የምናስብ ከሆነ አሁን የምንሄድበት መንገድ የለሰለሰ እንዲሆን በኢትዮጵያን መካከል ሰላምና እርቅ ፍቅር የመስበኩ የመቻቻል ነገር እንዲመጣ እሱ ላይ በኃላፊነት መስራት አለብን ብዬ ነው ማለት።
እኔ እንግዲህ ወደ ኦሮሚያ ከኦሮሚያ ሕዝብ ዴሞክራሲያዊ ድርጅት በኩል የመጣውን ለውጥ ማለቴ በትርክት ረገድ የመጣውን ለውጥ አደንቅና በመግለጫዎቻቸው ላይ ኢትዮጵያዊነትን በተመለከተ የሚያንጸባርቋቸውን ነገሮች እደግፍና ነገር ግን በመግለጫው ልክ የሆነ ተግባር እያየሁ አይደለም። ከትላንትና ይልቅ ዛሬ በኦሮሚያ የሚኖሩ የሌሎች ብሔሮች ተወላጆች ደህንነት ይሰማቸዋል ነው? እርግጥ አሁን ወደ ስልጣን የመጣው አመራርስ ሌሎቹ የሌሎች ብሔር ተወላጆች ደህንነት እንዲሰማቸው የሚያደርግ መመሪያ አውጥቷል ወይ ሌላ ተግባራዊ እርምጃ አለ ወስዷል ወይ ብዬ ስጠይቅ ከመግለጫ የተሻገረ አይመስለኝም አሁንም። ስለዚህ እኔ በኔ መለኪያ ስጋቴን ለመቅረፍ በሚያስችል የተግባር ደረጃ ላይ ውሃ ልኩን ያለፈ ነገር እያየሁ አይደለም። አሁንም መግለጫውን አደንቃለሁ፣ ግን ልቤን የሚያሳርፍ ተግባር እያከናወኑ አይደለም አሁንም። እና ያ ከስጋት ሊያወጣኝ የሚችል ነገር አይደለም ማለቴ ነው። መገናኛ ብዙኃንን በተመለከተ አጭር ነገር ልናገር። መገናኛ ብዙኃን በመጀመሪያ ደረጃ ለሀገሩ ሕልውና እየሰሩ መሆናቸውን በእርግጥ ማሰብ ይኖርባቸዋል። ይሄ ደግሞ የመጀመሪያ ስራው የፖለቲካ ስርዓትን ከህዝብ መለየት የሚባል ነገር አለ። በማናቸውም ክልሉ ስለሚኖር በጭቆና ስለተሳተፈም ሆነ የተለያየ ወንጀል ስለፈጸመ ስርዓት ስናወራ ሁልጊዜ ህዝብን ከዛ ስርዓት መነጠላችንን በቁርጠኝነትና ከልብ እንዲሁ ለማለት ስርዓትና ህዝብ ይለያያል በማለት ብቻ የሚታለፍ ሳይሆን በዘገባዎቻችን ሁሉ ህዝብን ከስርዓት መለየታችንን ማረጋገጥ ይኖርብናል ብዬ አስባለሁ። ይሄ በተደጋጋሚ ሲሰራ ማይወስተት ነው። ምን ይጠበቃል፣ ምን ቢሆን ችግሩ ይፈታል የሚለውን በተመለከተ በጣም አጭር ሀሳብ መስጠት ፈልጋለሁ። እኔ ከዚህ አሁን ካለንበት መቀመቅ ለመውጣት ምንችል ከሆነ መጀመሪያ የሀገሪቱን ህልውና ከልብ የመጠበቅ ፍላጎት መኖር አለበት በስልጣን ላይ ባለው ፍርአት በኩል። ሁለተኛ ደግሞ እኔ የምጠይቀው ህገ መንግስታዊና መዋቅራዊ ለውጥ በጣም በጣም አስፈላጊ ነው ብዬ ነው የማስበው። ይሄ አሁን ያለው ህገ መንግስት ከብሔር በቀር ለሌላ ማንነት ለምሳሌ ለዜግነትና ለአካባቢ ማንነት አይኑ የተጋረደ ህገ መንግስት ነው። መዋቅሩም እንደዛው ነው። መተናፈሻ፣ ቁጣ፣ ቅሬታ መግለጫ፣ መብት ማረጋገጫ ያለው ስርዓት መስራት ያስፈልገናል። አፈና በጊዜው መብትን መንጠቁ ብቻ አይደለም ችግሩ፣ ሁኔታውን የመለወጥን ተስፋ ጭምር መግደሉ ነው ጣጣው። እና አመፀም ከዛ ነው የሚወለደው። አንድን ነገር በሰላማዊ መንገድ ሳገኝ እቀይራለሁ የማለት ተስፋ ሲሞት ነው አመፅ የሚወለደው። እና ብታገል፣ ብሞክር፣ ብጥር ልቀይረው፣ ላሻሽለው፣ ላዳብረው እችላለሁ የሚባል እምነት የሚጣልበት ተስፋ የሚደረግበት ስርዓት መስራት ያስፈልጋል የሚል ነው ሀሳቤ።
መልካም። ቴዎድሮስና ሲሳይ ሁለታችሁም የዚህ ፕሮግራም እንግዶች ነበራችሁ። በመጣችሁበት ጊዜ በስደት ጋዜጠኝነትን ለመቀጠል ከቻሉ ጥቂቶች ውስጥ ያደርጋችኋል። ሁለታችሁም ተከታታዮቻችሁ፣ አድማጮቻችሁ፣ ተመልካቾቻችሁ የሚያውቋቸውን ስራዎች ትሰራላችሁ። ጋዜጠኝነት ውጭ ሀገር በአሁን በምትሰሩበት ሁኔታ መስራት የቱን ያህል አደጋች ነበር? የቱንስ ያህል የተሻለ ማድረግ ፍላጎትና ሁኔታዎች አሉ? ሲሳይ ከአንተ ልጀምር።
አመሰግናለሁ አሉላ። እንዳልከው ወደዚህ ከመምጣት በፊት ቮይስ ኦፍ አሜሪካ ላይ ቀርቤ ነበር። ወደ 7 ዓመት ሆነ መሰለኝ። ያው ሁሉ ከመጣው በኋላ ጸጥታ ይሳትን ተቀላቀይ ላለፉት 7 ዓመታት ያህል በዚሁ ጣቢያ ላይ እየሰራሁ ነው ያለሁት። በማናቸውም ሁኔታ ያው ጥሩ መድረኩን በመገኘቱ ሳተላይትም ጭምር ኢትዮጵያ ውስጥ ስለምንደርስ ለኢትዮጵያ ጥቂ ነገርም በተለያየ መንገድ ስለሚመጣ በግልም በጋራም የምናደርገው የምንችለውን እያደረግን ነው። ግን በማናቸውም ሁኔታ ውስጥ ስለ ኢትዮጵያ ለመናገር ኢትዮጵያ ውስጥ ሆኖ እንደ መስራት የሚመረጥ ነገር ያለን አይመስለኝም። በዛ በኩል የክፍተት እንዳለበት የሚሰማኝ። ዞሮ ዞሮ ግን ምናልባት ይህ አጋጣሚ በስልጣን ላሉት ወገኖች የሚያስተላልፉ መልዕክት እንዳለን የሚሰማኝ። ዞሮ ዞሮ የፕሬስ ነጻነት በደንብ ተግባራዊ ለማድረግ በዛው ሀገር ላይ ሆኖ ከህዝቡ ጋር ሆኖ መስራቱ የበለጠ ተመራጭ እንደሆነ ይታየኛል። ግን ከርቀት ቢሆን መስራት እንደሚቻል ደግሞ አስመስክራለሁ ብዬ ነው።
መልካም። ቴዎድሮስ፣
እኔ እንግዲህ በ2013 መጨረሻ ግድም ነበረ በአሜሪካ የውጭ ጉዳይ ሚኒስትር ግብዣ እዚህ አሜሪካ መጥቼ መገናኛ ብዙሀኑ እንዴት እንደሚሰሩ፣ ዴሞክራሲ እንዴት እንደሚሰራ፣ አገሩ እንዴት የተለያዩ ሀሳቦችን አቻችሎ አቅፎ አስተናግዶ እንደሚሄድ ማየት እንድንችል በተዘጋጀ ፕሮግራም ነበር የተካፈልኩት። በወቅቱም የአሜሪካ ድምጽ ሬዲዮ እንግዳ ስለነበርኩኝ ደስ ይለኛል። ራሴን የማየው እኔ ነገሬ በሙሉ ለኢትዮጵያ እንደተሰራ ከኢትዮጵያ በቀር ሌላ ሀገር ሊውል እንደማይችል ሰው አድርጌ ነው የማስበው። አገልግሎቴ በሙሉ ለኢትዮጵያ መልካም ግብ የሚሆን በኢትዮጵያውያን መሀል በጎ ስሜት የሚፈጥር ነገር እንዲሆን ነው የሁል ጊዜ ምኞቴ። አሁን ባለሁበት ሀገር ለዚህ ሀገር ከነጥብ ያነሰ አስተዋጽኦ አስፈላጊነት አለኝ ብዬ ነው ማስበው። ሀገሬ ህዝብ ግን የምሰራው ብዙ ነገር አለ ብዬ ነው ማስበው። ስለዚህ ነገሮችን ሁሉ መመዝነውና ማስተሳስረው ለኢትዮጵያዊነትና ለኢትዮጵያ ብሔረተኝነት ምን አስተዋጽኦ ማድረግ እችላለሁ፣ ህዝቡ በአንድ ኢትዮጵያዊነት በሚባል ጥላ ስር እንዲተሳሰር ምን ላደርግ እችላለሁ በሚለው መለኪያ ነው ነገሮችን ሁሉ መለካው።
መልካም። ገፋ አድርገን እንድንወያይ የሚጋብዙ ይልቁንም ስራዎቻችሁን የሚመለከቱ ጥያቄዎች በሌላ አግባብ ባለው ፕሮግራም መልሰን እንደምንወያይ ተስፋ ላድርግ። ቴዎድሮስ ጸጋዬ የሪዮት ሚዲያ መስራችና አዘጋጅ፣ ሲሳይ ጌና የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ጣቢያ አዘጋጅ፣ የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን ተረኛ ተሳታፊዎች በወቅታዊ ጉዳይ ላይ ሰጣችሁት አስተያየት ሌሎችንም እንደሚያነጋግር ጥሩ እንደሚያወያ ተስፋ እናደርጋለን። ለአሁኑ ለጊዜያችሁ እናመሰግናለን። እግዜር ይስጥልን።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው በሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
በዛሬ ያልነውን በዚሁ ልንቋጭ ነው።
የአሜሪካ ድምፅ ራዲዮ በየቀኑ በ22ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
ንጉሱ ረፍት ላይ ቀርሞ እንደመጣ ነግረናል። ቅድም
አልተናገሩ?
አዎ፣ ከንጉሱ ታምሬ ጋር አዘጋጅና አቅራቢዎቹ እኔ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም
ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.